Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ ከአሜሪካ ድምፅ። በዛሬ ስርጭታችን
የፈለገ ቢያረግ እንደማይገባው፣ ምክንያቱ የትውልድ ሀገርም ጭምር ነው አካባቢውና የወደዋል ሰው እና ንጹ ፈቃዳዊም ስለነበረ በዚህ ደረጃ ነው የሚታወቀውና
አቶ መለሰ በስራትን የሰማናቸው በትግራይ ክልል ጊዜያዊ አስተዳደር የደቡብ ምስራቅ ዞን አስተዳዳሪ ናቸው። በቅርቡ እንደተገደለ የተሰማው ወጣቱን የለውጥ አራማጅ የማነ ንጉስን በተመለከተ ከተናገሩት የተወሰደ ነው። ዝርዝር ጉዳዩ በምሽቱ ይደመጣል።
ከየት መጣም ዋይፏል ከተራራ ላይ እንዳለ ሚኒሻ ብራሁን እንዳለ ከተራራ ላይ በቃ በጥቂት መኪናው መደብደብ ጀመሩት።
በመቀሌ ዩኒቨርሲቲ የምረቃ ስነስርዓታቸውን አክብረው ወደ አዲስ አበባ ሲመጡ የነበሩ የአዲግራት ዩኒቨርሲቲ ተማሪዎች አዲስ መስኖ በምትባል አካባቢ የደፈጣ ጥቃት እንደደረሰባቸው ተሰምተዋል። ከጥቃቱ የተረፈ ወጣትን ምስክርነት ነው በጥቂቱ ያዳመጥ ነው። ቆየት ብሎ ይሰማል። ተጨማሪ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ቅንብሩን ይከውናል። በመቀጠል ደግሞ ስመኝሽ የቆየ አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በመቀሌ ዩኒቨርሲቲ የምረቃ ስነ ስርዓታቸውን አክብረው ወደ አዲስ አበባ ሲመጡ የነበሩ የአዲግራት ዩኒቨርሲቲ ተማሪዎች አዲ መስኖ በመትባል አካባቢ የደፈጣ ጥቃት ደርሶባቸው ተመራቂ ተማሪዎችን ጨምሮ የዘጠኝ ህይወት ማለፉን ከጥቃቱ የተረፈ ተማሪ ለአሜሪካ ድምጽ ገልጿል። ተመራቂዎቹ የሚፈለግባቸውን አጠናቀው በተሰባቸው ለመቀላቀል በጉዞ ላይ ሳሉ ጥቃቱ መድረሱን ከጥቃቱ የተረፈው ተማሪ የገለጸ ሲሆን ወልዲያ ዩኒቨርሲቲ በጥቃቱ የተደናገጡ ተማሪዎችን ከማረጋጋት ጀምሮ ጉዳት የደረሰባቸውን በመንከባከብና ወደ አዲስ አበባ በመሸኘት እርዳታ አድርጎላቸዋል። ዘገባውን ያደረሰን መስፍን አራጌ ነው። የዲሞክራሲያዊት ኮንጎ ሪፐብሊክ የወንጀል ምርመራ አገልግሎት የጣሊያኑን አምባሳደርና ሌሎች ሁለት ሰዎች በመግደል ተጠያቂዎቹን እንዲፈልጉ የሀገሪቱ ፕሬዝዳንት ፌሊክስ ቲሼኬዲ ጠየቁ። የጣሊያን አምባሳደር ሉካ አትናሲዮና ሌሎች ሁለት ሰዎች የተገደሉት ትላንት ከዓለም ምግብ ፕሮግራም የአጀብ ስምሪት ጋር በመጓዝ ላይ እንዳሉ ነው። ሰሜን ኪቩ ጎማ ከተማ አቅራቢያ የተፈጸመውን ግድያ ፕሬዝዳንቱ አውግዘው ተጠያቂዎቹ ለፍርድ መቅረብ አለባቸው ብለዋል። ቀደም ሲል አሶሴትድ ፕሬስ ባወጣው ሪፖርት የጣሊያኑን አምባሳደር የገደሏቸው ሰዎችን አግኝተው ማስለቀቂያ ማስከፈል የሚፈልጉ አጥቂዎች እንደሆኑ የወሬውን ምንጭ ሳይጠቅስ ዘግበው ነበር። ስለ ግድያው እስካሁን ኃላፊ ነኝ ያለ ወገን ግን የለም። የተባበሩት መንግስታት ድርጅትና የዓለም የጤና ድርጅት ግድያውን አውግዘዋል። የዩናይትድ ስቴትስ የገንዘብ ሚኒስቴር ማይንማር ውስጥ በሰላማዊ ተቃዋሚ ሰልፈኞች ላይ ከተፈጸመው ግድያ ጋር በተያያዘ በሁለት ተጨማሪ የሀገሪቱ ወታደራዊ መኮንኖች ላይ ማዕቀብ ደንግጓል። ሞሚንት ቱን እና ሞአንግ ሞአንግ ኪያው ይባላሉ። በጉዳዩ ዙሪያ የገንዘብ ሚኒስትሩ ባወጣው መግለጫ የማይንማር የጦር ኃይል በዲሞክራሲያዊ መንገድ የተመረጠውን መንግስት ወደ ስልጣን እንዲመልስ ጠይቋል። ያን የማያደርግ ከሆነ ተጨማሪ ማዕቀቦች እንጥላለን ሲል አሳስቧል። የዩናይትድ ስቴትስ የገንዘብ ሚኒስትር ከአሁን ቀደም በ10 የማይንማር ወታደራዊ መኮንኖች ላይ ማዕቀብ መጣሉ ይታወሳል። ዩናይትድ ስቴትስ ከ300 ሚሊዮን ለሚበልጥ ህዝብ የኮቪድ-19 ክትባት ለማዳረስ ከጊዜና ከአስቸጋሪው የክረምት አየር ሁኔታ ጋር እየታገለች ጥረት እያደረገች ባለችበት በአሁኑ ወቅት የፌዴራሉ መንግስት የምግብና የመድኃኒት አስተዳደር ክትባቱን የሚመለከት አዲስ መመሪያ አውጥቷል። AFDA ባወጣው አዲስ መመሪያ የኮቪድ-19 ክትባቶች ስራ ላይ እንዲውሉ ፍቃድ ለማግኘት ማሟላት ካለባቸው ግዴታዎች አንዱን ቁልፍ የሆነውን ግዴታ አንስቷል። የመድኃኒት ኩባንያዎች ክትባቶቻቸው አዲሶቹን የኮሮና ቫይረስ አይነቶች መከላከል እንዲችሉ አሻሽለው ሲሰሩ በአዲስ መልክ በስፋት በበጎ ፈቃደኞች ላይ ሙከራ ማድረግ እንዳይኖርባቸው አድርጓል። ይልቁንም አስተካክለው የሚያወጧቸውን ክትባቶች በየአመቱ በኢንፍሉዌንዛ ክትባቶች ላይ እንደሚካሄደው ያለ ሙከራ ማካሄድ እንደሚችሉ ምክረ ሐሳብ ሰጥቷል። ይህ በእንዲህ እንዳለ አንዳንዶች እጅግ የበለጸጉት ሀገሮች ድርጅቶቻቸው ለድሃዎች የኮቪድ-19 ክትባት ለማቅረብ የያዘውን ጥረት እያደናቀፉ ናቸው ሲሉ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ተናገሩ። ትላንት ዶክተር ቴዎድሮስ በጄኔቫ ከጀርመን ፕሬዝዳንት ፍራንክ ዋልተር ስቴንማርክ ጋር ሆነው ለድሃዎች ሀገሮች ክትባቱን ለማዳረስ ባለም የጤና ድርጅት አሰባሳቢነት ስለተዋቀረው ኮቫክስ ስለተባለው ስብስብ ለጋዜጠኞች ማብራሪያ ሰጥተዋል። አንዳንዶቹ የበለጸጉ ሀገሮች ኮቫክስ ክትባቶችን ለመግዛት ከተዋዋለላቸው የመድኃኒት ክትባቶች ላይ ክትባት ለመግዛት በመዋዋል ኮቫክስ የሚያገኘውን ክትባት መጠን እንዲቀንስ እያደረጉ ናቸው ሲሉ ወቅሰዋል። የትኛዎቹ ሀገሮች እንደሆኑ ግን በስም አልጠቀሱም። እጅግ ድሃ ሀገሮች በቂ ክትባት ማግኘታቸው ማረጋገጥ ለሁሉም ይበጃል ያሉት ቴዎድሮስ አድሃኖም ይህ የበጎ አድራጎት ጉዳይ ሳይሆን የበሽታዎች ስርጭት ቁጥጥር ሳይንሱን መሰረት ያደረገ ግዴታ ነው። ዓለም አቀፍ ወረርሽኝ ሁሉም ጋር ሳይወገድ አንዱ ጋር ብቻ ሊወገድ አይችልም ብለዋል። አድማጮች ለሰዓቱ ያስኳቸው ዜናዎች እንዲመስላሉ አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አስተያየቶቻችሁን በማህበራዊ መገናኛ ገጾቻችን በኩል እንድታደርሱን ይሁን። አሁን ወደ ቀዳሚው ዘገባ እናምራ። ትግራይ ክልል ውስጥ ሊኖር የሚገባውን ፖለቲካዊ ለውጥ በማቀንቀን የሚታወቀው ወጣቱ የለውጥ አራማጅ የማነ ንጉስ መገደሉ ተሰምቷል። ከግድያው ጋር የተያያዙ ጉዳዮችን ለማወቅ በማቀድ ግድያው ተፈጸመ የተባለበትን ዞን የሚያስተዳድሩትን ባለስልጣንና የስራ አጋሩን አነጋግረናል። የኢትዮጵያውያንን የፖለቲካና የሰብአዊ መብት ትግሎች በማህበራዊ መገናኛዎች በኩል ለሚከታተሉ ሰዎች የማነ ንጉስ አዲስ አይደለም።
ህዝባዊ እምቢተኝነትን በመፍጠር በህወሓት ላይ ጫና በመፍጠር መንገድን በመዝጋት የስራ አድማ በማድረግ ህወሓትን ይወገዳል ብለን ነው እንደ ስልት የያዝ ነው።
የማነ ንጉስ ከቅርብ ዓመታት ወዲህ ትኩረትን ካገኙና በርካታ ተከታዮች እያፈሩ ከመጡ ወጣት የለውጥ አራማጆች መካከል አንዱ ነው። ቅዳሜ አመሻሹን በማህበራዊ መገናኛዎች በኩል ቀድሞ የተሰማው ዜና ግን በትግራይ ክልል ውስጥ ይደርሳሉ ያላቸውን በደሎች በማጋራት የሚታወቀው ወጣት በሰዎች እጅ መገደሉን ይጠቁማል። የዜናውን ትክክለኝነት ያረጋገጡልን በትግራይ ክልል ጊዜያዊ አስተዳደር ውስጥ የደቡብ ምስራቅ ዞን አስተዳዳሪ የሆኑት መለሰ ብስራት በአጠቃላይ የስድስት ሰዎችን ህይወት የቀጠፈውን ድርጊት እንዲገልጹታል።
አሁን የተገደለው ሂዋላ የምትባል ትንሽ ከተማ ነች። የእርዳታ እህል እና አንዳንድ ነገሮች እንዳይዘረፉ በሚል እዛ የነበረ የመከላከያ ሰራዊት በሌላ ሚሽን ሌላ ቦታ ሲቀይር የከተማ አንዳንድ ህገወጥ ወጣቶች እንዳይዘርፉት በመስጋት ሁለት እና ሶስት የሚሆኑ የመከላከያ አባላት ይዞ ወደ ቦታው ሂዶ ቦታው ላይ ደርሶ የሆነ ቤት ገብቶ ትምህርት እየሰጠ ነበር። ሰላማችሁ ራሳችሁ ጠብቁ፣ ሰው እንዳትጎዱ፣ ለራሳችሁም እንዳትጎዱ፣ ንብረት አትዝረፉ እና የምትፈልጉት ነገር ከመንግስት ጠይቁ፣ ህጋዊ ሁኑ ምናምን እያለ እያስተባረ ነበር ነው የተባለው። ቡድን ያጣራው ከዛ ከውጭ የጥይት ድምፅ ሲሰማ ሮጥ ብሎ ወደ መኪና ሊገባ ሲል ነው ተኩስ ተከፍተበት። እሱ ተመታ። እሱ የሚከላከሉ የመከላከያ ሰራዊትን የተኩስ ልውውጥ ተደርጎ እነሱም ሁለቱ ወዲያ ሞቱ። እሱም ጨምረው ተኩስ የተኩተላቸው ሰው ተገደለ። አንድ ሌላ ወጣትን ተገደለ። ያው አጠቃላይ በእለቱ ስድስት ሰዎች ናቸው የሞቱት እና ወዲያው የትውልድ ሀገሩ አካባቢ ስለነበረ ቤተሰብ መጥቶ ሬሳውን ወስዶ የስለሳት ቀብር ተጭሞ ሌላው የመከላከያ የነበርና ገዳዩ አይ አካባቢ ማህበረሰብ ነው የቀበራቸው በክብር። ይህን ያጣሩት
አቶ መለሰ ብስራት ከክስተቱ በኋላ ጊዜያዊ አጣሪ ቡድን ወደ ስፍራው የተላከ መሆኑን፣ የሟቾች አስክሬን ተነስቶ በክብር እንዲያርፍ መደረጉን ተናግረዋል። ከመከላከያ ሰራዊት ጋር በጥምረት በመሆን የግድያውን ዝርዝር ይዘትና የጀርባ ዓላማ አጣርቶ ይፋ የሚያደርግ ቡድን ስራ እንደሚጀምርም አውስተዋል። ይሁንና የማነህ ካለው ተቀባይነት አንጻር በአካባቢው ሚሊሻ ተገደለ ብለው እንደማያስቡ አቶ መለሰ ይናገራሉ።
እውነት የተገደለው አንድ ሰውዬ ስለው ገዳዩ ለምን አላማ ነው የተገደለው? ለምን አላማ ነው የተገደለው የሚለው ምክንያቱም በእኛ እምነት እኛ ዝም ብለን ስናስበው በህዝብ ተወዳጅ በወጣቶችም ተወዳጅ የለውጡ ተራማጅ የሆነ ታጋይ የነበረ ሰው ስለሆነ በህዝብ ፍቅር ነበረው፣ በወጣት ፍቅር ነበረው፣ በአካባቢ ህዝብም ተቀባይነት ጋር ፍቅር የነበረው ስለሆነ የዚ አካባቢ ሚሊሻ እንደማይገድለው ነው እኛ እንትን የደረስነ የዚያ አካባቢ ሚሊሻ የፈለገ ቢያረግ እንደማይገለው፣ ምክንያቱ የትውልድ ሀገርም ጭምር ነው አካባቢውና ይወደዋል ሰው እና ንጹህ ፈቃዳዊም ስለነበረ በዚህ ደረጃ ነው የሚታወቀውና
ሙልጌታ ወረደ የማነ ንጉስን ለበርካታ ዓመታት ባራመደው የለውጥ አቀንቃኝነት እንቅስቃሴ ያውቀዋል። ፈንቅል የተባለው የማነ ንጉስ በአመራርነት ያገለግልበት በነበረው የወጣቶች እንቅስቃሴ ውስጥ በውጭ ጉዳይ ኃላፊነት የሚሰራው ሙልጌታ ለየማነ ንጉስ ሞት ተጠያቂ የሚያደርገው የቀድሞውን የህወሓት አስተዳደር የኢትዮጵያ መንግስት ጁንታ በማለት የሚጠራቸውን ታጣቂዎቹንም ነው። ለዚህ የሚያቀርበው ምክንያት ደግሞ
ባለፉት 12 13 ዓመታት እንቅልፍ ነስቷቸው ነው የነበረው። ሲታገል ሲያታግል ህዝቡን ሲያነቃ በሰላማዊ መንገድ የአርና ትግራይ አባል ሆኖ እንዲሁም በኋላም ፈንቅል ሆኖ ሲታገል ነበረው። ከፍተኛ ተሰሚነት ነበረው። በጣም ታታሪ ታጋይ ነበረ። ህዝቡ ላይ ከፍተኛ የሆነ ተቀባይነት እንዳለው ይታወቃል። ስለዚህ ይህንን አሁንም ሩዝራዞቹ የሚያደርጉት አጉል ሙከራ አለ፣ ቅዠት አለ። ተመልሶ ወደ ስልጣን ለመምጣት የሚሞክሩት ቅዠት አለ። ስለዚህ ያንን ለማሳካት ደግሞ ትልቅ እንቅፋት የሚሆናቸው ባለፈው የትግል ታሪካቸው ባለፈው ታሪካቸውን ካየን መጀመሪያ ጥላት ብሎ የሚያስቡት ትግራይ አካባቢ ያለ የተለየ አስተሳሰብ ያለው ኃይል ነው። እንደሚታወቀው እነሱ ጫካ ሲገቡ የዛሬ 45 ዓመት ወደ 5 የሚጠጉ ፓርቲዎች ነበሩ። ቅድሚያ ያጠፉት እነዚህ ትግራይ ውስጥ የነበሩ ፓርቲዎች ናቸው። ስለዚህ የዚህ ተቀጥያ ያው የነበረውን ነው እየደገሙ ያሉት። እነዚህ ከታሪክም ከራሳቸው መማር የማይችሉ ኃይሎች ስለሆኑ ያንን ተመሳሳይ ነገር ነው የሚያደርጉት። የሚቀየሩ የሚሻሻሉ ኃይሎች አይደሉም። ስለዚህ እነዚህ ኃይሎች ሊያደርጉት እንጂ ከዚህ ኃይል ውጭ የማንን ሊገድል የሚችል ኃይል አለ ብለን አንገምትም።
ከየማነ ሞት በኋላ ቀድሞ የጀመረው ፈንቅል የተሰኘ የወጣቶች ንቅናቄ እጣ ፋንታ ምን ይሆናል የሚል ጥያቄ አንሰራርተዋል። በዚህ ጉዳይ ላይ የንቅናቄው የውጭ ጉዳይ ኃላፊ ሙልጌታ ወረደ ይህንን ብሏል።
አዎ እንግዲህ የማነ በርካታ ታጋዮችን አፍርቷል። አላማው ህዝብ ውስጥ ኦልሬዲ ሰርጾ ገብቷል። የማነ ቢሞትም አላማው ይቀጥላል። እንዲሁም ይህንን ጉዳይ የበለጠ ህዝቡ አምርሮ እንዲታገላቸው የቀሩት ዝራጆችን በአጭር ጊዜ እንዲደመሰሱ ህዝቡ ለበለጠ ትግል የሚያነሳሳ ጉዳይ የሚሆነው በህዝቡ ላይ ከፍተኛ የሆነ ቁጭትና ወኔ ነው ያለው። ዛሬ ሲቀበርም እዛ ከተወለደበት 10 ኪሎ ሜትር ራቅ ብላ የሚገኝ ወደ ከህዋኔ 10 ኪሎ ሜትር ገባ ብሎ የሚገኝ የተወለደበት አካባቢ ነው የተቀበረው። ህዝቡ ላይ ከፍተኛ የሆነ መነሳሳት አለ እነዚህ ርዝራዦችን ለማጥፋት። ስለዚህ ትግሉ አላማው ግን ሲጀመርም መጀመሪያም ኦልሬዲ ግቡ መጥቷል ብለን መግለጽ የምንችለው ነው። ህወሀቶች ኦልሬዲ ተገምሰዋል። ጥቂት ርዝራዦች ናቸው አሁን የጥፋት ከጥፋት ያለፈ ነገር የሚፈጥሩት የሚፈይዱት ነገር የሌላቸው ነው የቀሩት። ስለዚህ የማነ በዚህ ረገድ ህወሀት መነቀል አለባት፣ መወገድ አለባት ብሎ ሲታገል ነበረ። ይህንን አላማ አስታክቶ ነገር ግን ጥቂት ርዝራዞችን የመጥረብ ጉዳይ ነበረ። እሱም እኛ በእነሱ አናንትም
የወጣቱን የለውጥ አራማጅ ግድያ በተመለከተ ከፈንቅል በኩል ውንጀላ የቀረበበት የህወሓት ወገን እስካሁን ድረስ በጉዳዩ ላይ የሰጠው መግለጫም ሆነ መልስ የለም። ቡድኑ በግድያ ውስጥ ያለውን ሚና የሚያሳይ ገለልተኛ ምርመራም እስካሁን ድረስ ይፋ አልተደረገም። የህወሓት አስተዳደር ከመወገዱ በፊት ባሉት ዓመታት በትግራይ ክልል ውስጥ እየደረሱ ያሉ የሰብአዊ መብት ጥሰቶችንና ዘርፈ ብዙ በደሎችን በማህበራዊ መገናኛዎች ላይ በማጋራት ይታወቅ ነበረ። የማነ ንጉስ በቅርብ ጊዜ በማህበራዊ ገጾቹ በኩል ባጋራቸው መልእክቶች ላይ ደግሞ የኢትዮጵያ መከላከያ ሰራዊት የትግራይ ክልል ስፍራዎችን ከተቆጣጠረ በኋላ ሰፍኗል ያለውን ያልተገባ ተግባር ሲያወግዝ ተሰምቷል፣ ታይቷል።
ቢያንስ በትግራይ ለአርባ ምናምን ቀን የሚያክል መብራት የለም። የመሰረታዊ አላቂ እቃዎች የሉም። እንዴት አድርገን እናግዘው ብላችሁ እስኪ አንድ ገምግሙ። አሁን ግን ከዚህ በተቃራኒ ነው እየቆመ የተለያዩ አጀንዳ ያላቸው የተለያዩ ፖለቲካ ሊቃን በትግራይ ውስጥ ጣልቃ እየገቡ ነው ያሉ። መንግስትም በዚህ ላይ የማያዳግም እርምጃ መውሰድ አለበት።
የማነ ንጉስ ባለትዳርና የአንዲት ሴት ልጅ አባት መሆኑን ሰምተናል። ለአሜሪካ ድምፅ ሀብታሙ ዝዩም ዋሽንግተን ዲሲ። በመቀሌ ዩኒቨርሲቲ የምረቃ ስነ ስርዓታቸውን አክብረው ወደ አዲስ አበባ ሲመጡ የነበሩ የአዲግራት ዩኒቨርሲቲ ተማሪዎች አዲ መስኖ በምትባል አካባቢ የደፈጣ ጥቃት ደርሶባቸዋል። በጥቃቱ ተመራቂ ተማሪዎችን ጨምሮ የዘጠኝ ሰዎች ህይወት ማለፉን ከጥቃቱ የተረፈ ተማሪ ለአሜሪካ ድምፅ ገልጸዋል። ተማሪዎቹ ከአምስት ቀናት በኋላ ዛሬ አዲስ አበባ ገብተዋል። መስፍን አራጌ በጉዳዩ ላይ ዝርዝር ይዟል።
በወቅታዊ የጸጥታ ሁኔታ ትምህርታቸውን ያጠናቀቁ የአዲግራት ዩኒቨርሲቲ ተማሪዎች የምርቃን ስነ ስርዓታቸውን ያካሄዱት ባለፈው የካቲት 6 ነበር። በመቀሌ ዩኒቨርሲቲ ግቢ ተመራቂዎቹ የሚፈልግባቸውን አጠናቀው ቤተሰባቸውን ለመቀላቀል በጉዞ ላይ ሳሉ ጥቃቱ መድረሱን በስፍራው የነበረና ከጥቃቱ የተረፈ ተማሪ ለቪኦኤ አስረድቷል።
ያው ሙስለት የካቲት 11 መሆኑን አላወቅንም እኛ። ያ ቀን ባስተዘጋጀ የዩኒቨርሲቲው ራሱ አዘጋጀልን ባስሮማታ ትኬት ቆረጠን። ተባብለን 44 ተማሪዎች አራት ሰዓት ላይ መኪናው መጣ መቀሌ ግቢ ውስጥ። ትንገባ ሁለት ፌደራሎች አብረውናሉ። ያን ሊያጅቡ ይሆኑ አይሆኑ አናውቅም። ይነገር ጉዞው ጀመረን ከዮሐኔን እንዳለፈን ከዮሐኔ አንድ 40-50 ኪሎ ሜትር ርቀት ላይ ወደ አላማጣና ማይጮ መገንጠያ ከሱ አካባቢ ሆነ ገደል ነው በጣም ተራራ በዛ ላይ ከርቭ ቦታ ላይ ነው አዲ መስሎ ትባላለች። እንደታጠፍን በድንጋይ መንገድ ተዘግቶብናል። አቁሙ አሉ። ሲያስቆሙን እንደ ድንገት ከፊት ናቸው ከሹፌሩ ኋላ ፌደራሎች ሁለቱም ወጡ። ሲወጡ እዛው ተኩስ ተጀመረ። ከየት መጣ ማይባል ከተራራ ላይ እንዳለ ሚኒሻ ምናምን እንዳለ ከተራራ ላይ በቃ በጥይት መኪናው መደብደብ ጀመሩ። እኛ መኪና ውስጥ ሆነን እንጨዋለን። አንዱ በእግዚአብሔር ይላል፣ አንዱ በአላህ ይላል፣ እኛ ተማሪ ነን እንላለን። ከዛ ከተራራ ወርደው ተጠግተው መምታት ሲጀምሩ ሹፌሩ ለድንገት ተመቶ ነበር። እንደምንም ብሎ ገብቶም መኪናውን ወደ ተራራው ገለበጠው። ሲገለብጠው እኛን ከበር ለማድረግ ነው ጥይቱን ትንሽ እንዲበርድልን አረገን መኪናውን ሲገለብጠው። ከዛ መተው እንደዛ እንደተገለበጠ መኪናው በጣም መምታት ሲጀምሩ ተማሪ ነን ተማሪ ነን ሁሉም ተማሪ ነን ሲ ተኩሱን አቁመው ውረዱ ተባለ።
ወጣቱ እንደሚለው ተማሪዎችን ጨምሮ አውቶቡስ ውስጥ የነበሩ 9 ሰዎች ህይወታቸው አልፏል።
መኪናው እዛው በቃ እቃችን፣ ዶክመንታችን፣ ላፕቶፓችን እንዳለ ልብሳችን ምናምን እዛው ነው። መኪናውን አቃጠሉ። ሬሳውን ያውጡት አያውጡት የምናውቀው ነገር የለም። ተማሪው እንዳለ የተረፈው ደንበደም ሆኗል። ወጣን፣ እጅ ወደ ላይ አድርገን ወደ ተራራ ይዘው ነው አጅበው። ከዛ ተራራ ላይ ስንሄድ ጥያቄ መጠየቅ ጀመሩ እነዚህ ሚኒሻዎቹ። እኛ አላወቅንም አሉ።
ወጣቱ ከሰዓታት ጥያቄና ምርመራ በኋላ በቁጥጥር ስር ውለው የነበሩት ተማሪዎች መለቀቃቸውንና በተገኙ ትራንስፖርት አቆራርጠው ቆቦ መድረሳቸውን ጠቁሟል። የቆቦ ጠቅላላ ሆስፒታል ስራ አስኪያጅ ካሳሁን አዲሱ ጉዳት የደረሰባቸው ተማሪዎች በሆስፒታሉ ሕክምና ማግኘታቸውን አረጋግጠዋል።
ቁስለኛዎቹ 12 ናቸው። ከ12ቱ ቀላልም ቢሆን የተወሰነ ግን ትንሽ ጎዳ ያሉ ስብራት የደረሰባቸው 3 ልጆች አሉ። ጉልበቱ አካባቢ ላይና መቀመጫው አካባቢ ነው የነዚህ ትንሽ ከበድ ያለ ቁስል ያለባቸው። ከ3ቱ ውጭ ያሉት መጠነኛ የሆነ ቁስል ያለባቸው ናቸው። የተመቱት ሁሉም በጥይት ነው። አጠቃላይ ሁሉም ተማሪዎች ናቸው የመጡት የተመቱት ጋር ማለት ነው። ሁሉም 35 ናቸው።
እናንተ ጋር ሲደርሱ ምን አይነት ህክምና አደረጋችሁላቸው?
ያው እኛ ጋር ያሉት ባለሙያዎች አሉ። እነዚህ ስብራት የደረሰባቸውን በጀሶ፣ ሌሎችን ቁስለኞች ደግሞ እንደዚሁ በማጠብም ያው ህክምና እርዳታ ተደርጎላቸዋል። ልጆቹ እንደመጡ ተደናግጠው ነበር፣ ያለቅሳሉ። የነበረው ነገር ከባድ ነበር።
ወልዲያ ዩኒቨርሲቲ በጥቃቱ የተደናገጡ ተማሪዎችን ከማረጋጋት ጀምሮ ጉዳት የደረሰባቸውን በመንከባከብና ወደ አዲስ አበባ በመሸኘት ተሳትፎ አድርጓል። እንደ ዩኒቨርሲቲው ፕሬዚዳንት ዶክተር አበበ ግርማው ገለጻ
ቆቦ ሆስፒታል የተወሰነ የህክምና እርዳታ ተደርጎላቸው ሪፈረንስ ለተባሉ ወደ አዲስ አበባ፣ በተለይ ቁስለኞች ተማሪዎች ስለነበሩ ወደ 6 አካባቢ የሚሆኑ እነሱንና የአደጋም ያልደረሰባቸው ወደ 27 የሚሆኑ ተማሪዎች ወደ ቤተሰቦቻቸው እንዲሄዱ ዩኒቨርሲቲው አንድ ቀን በዩኒቨርሲቲው አሳድሮ በመኪና ወደ አዲስ አበባ እንዲሄዱ አድርጓል።
የዩኒቨርሲቲ ተማሪዎች ናቸው። ተመርቀው ደስታቸውን አጣጥመው አልጨረሱም። እንዲህ አይነት ድንጋጤ ሲያጋጥማቸው ከስነ ልቦና ግንባታ አንጻር እንደ ዩኒቨርሲቲያቸው ያደረገው ነገር አለ?
እኛ አመራሩ እነሱን ከቆቦ ሆስፒታል እስከ ዩኒቨርሲቲው በመጡበት ጊዜ ቀብሯቸው ስለነበረ አባታዊ ምክርም እንደ ዜጋም የሚጠበቅብንን ማረጋጋት ስራዎችን በጋራ ሰርተናል። እነሱም በጣም ደስ ብሏቸው ነው አመራሩ ያን ያክል ከነሱ ጋር ሆኖ ችግራቸውን በመካፈሉ እና ይሄ የምንችለውን የሚያክል በመርዳታችን ያው ደስተኞች ሆነው ነው የሄዱት።
28 ተማሪዎች ዛሬ አዲስ አበባ ገብተው ተጨማሪ ሕክምናና እንክብካቤ እያገኙ መሆናቸው ታውቋል።
ዛሬ ጠዋት 3 ላይ አዲስ አበባ ገባን። አዲስ አበባ እንደገባን ሚኒስቴር ኦፍ ኤዱኬሽን ዶክተር ሰለሞን ይባላሉ እሳቸው ተነጋግረው አሁን ያለን ነው ካሊክ ሆቴል ላይ ያለን ነው። አሁን ከጥቁር አንበሳ 3 ዶክተሮች መጥተው እዚሁ ሩማችን ውስጥ እየታየን ነው፣ ሕክምና እየሰጡ ነው። እዚሁ ወልዲያና የመርሳ ልጅ አሉ ሴቶች የተጎዱ ቤተሰብ ራሳችን እናሳክማለን ብለው እዛው ቀርተዋል።
ለተጎጂዎቹ አልባሳት በመስጠትና ምግብ በማቅረብ አጋርነታቸውን ላሳዩ የወልዲያና የደብረ ብርሃን ዩኒቨርሲቲዎች፣ የቆቦ አካባቢ ነዋሪዎች ተመራቂ ተማሪዎቹ ምስጋና አቅርበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
በኢትዮጵያ ውስጥ ልዩ ፍላጎት ያላቸው ልጆች እንደየፍላጎታቸው የሚያስተምሩ አካታች ትምህርት ቤቶች በስፋት ባለመኖራቸው ልዩ እንክብካቤ የሚያስፈልጋቸው ሕጻናት ተገቢውን ድጋፍ እንደማያገኙ ባለሙያዎች ይናገራሉ። በማህበረሰቡ ዘንድ ባለው የግንዛቤ እጥረትና የአቅም ማነስም ሕጻናቱና ቤተሰቦቻቸው ለበርካታ ችግሮች ይጋለጣሉ። ይህን ችግር ለመቅረፍ ሻምፒዮንስ አካዳሚ የተሰኘ አካታች የግል ተቋም አርአያ የሚሆኑ ተግባራትን እየሰራ ይገኛል። ስመኝሽ የቆየ በተቋሙና ልዩ እንክብካቤ በሚፈልጉ ሕጻናት የትምህርት አሰጣጥና አያያዝ ዙሪያ ወላጆችና ባለሙያዎችን አነጋግራለች፤ እንደሚከተለው ይቀርባል።
ወይዘሮ አልማዝ ጥላሁን ከሶስት ልጆቻቸው የመጀመሪያ የሆነው የ16 ዓመት ልጃቸው ልዩ ፍላጎት እንዳለው ያወቁት 4 ዓመት ሲሞላው ነበር። ልጃቸው እስከዛ እድሜው መናገርና ራሱን መግለጽ ካለመቻሉ በላይ በጣም ብስጩ መሆኑ ያሳሰባቸው ወይዘሮ አልማዝ ተመርምሮ የኦቲዝም ተጠቂ መሆኑ እስከሚነገራቸው ድረስ ስለ በሽታው ሰምተው እንደማያውቁ ይናገራሉ።
ኦቲስቲክ ሲሉን እንደውም እኔ በጣም ቀላል ሰምቼ ስለማለት ዘገምተኛም አይመስልም። ሲያዩት ግን ይጨናነቃል፣ ይበሳጫል፣ ሀሳቡን መግለጽ አይችልም። ያው ቤተሰቡ ግን ይታመሳል። በእርግጥ እንደዛ ሲሆን ምን ማድረግ እንዳለብኝም አላውቅም። ከባድ ጊዜ ነው። በጣም በጣም ፈተና ነው። ምክንያቱም እንዴት ማድረግ እንዳለብን እንኳን ምንም እውቀቱ የለንም።
ስለ ልጃቸው ልዩ ፍላጎት ዘግይተውም ቢሆን የተረዱት ወይዘሮ አልማዝ አሁንም ድረስ ፈተና የሆነባቸው ግን የልጃቸው ትምህርት ጉዳይ ነው። በሚኖሩበት አስኮ አካባቢ ልዩ ፍላጎት ላላቸው ልጆች ትምህርት የሚሰጥ ምንም አይነት የትምህርት ተቋም የለም። በመንግስት ሰራተኛ ደሞዛቸው በወር 6000 ብር የሚከፈልበት የግል ትምህርት ቤት ለማስገባት ያደረጉት ጥረት ደግሞ ከአቅማቸው ጋር መሄድ እንዳልቻለ በሀዘን ይገልጻሉ።
ትምህርት ቤት እንደ ሌሎቹ ልጆች የአካባቢ ትምህርት ቤት ነው ያስገባሁት። በመጀመሪያ ግን እንደፈለገ ከፈለገ ይጮሃል፣ እንደፈለገ ይሆናል። ከሌላው ልጆች የተለየ ሲሆን እርስ በርስ ከልጆች ጋር ያወራልኛል ብዬ ነው። ግን ልጆቹ አንደኛ ሲያስተምሩት ይስማ ይስማ እንዲህ ጥያቄ እንትን አይልም። በእርግጥ ልጁ ግን እኩል አይሄድም፣ እኩል አይጠፋም። ግን የግድ ሰፖርት ያስፈልገዋል። እንደዛ ደግሞ ማንም ያንን የሚያደርግ የለም። ሌሎችን ማስተማር ነው እንጂ ያለባቸው። ይህንን ልጅ በልዩ ሁኔታ ራሱን እያጻፉ እንደዚሁ አይሉትም። ትንሽ እሱ ላይ ነው ችግሩ።
ኢትዮጵያ ውስጥ ልክ እንደ ወይዘሮ አልማዝ ልጅ ልዩ ፍላጎት ያላቸው ልዩ እንክብካቤና ድጋፍ የሚሹ ወደ 23 ሚሊየን ሰዎች ቢኖሩም ብዙዎቹ ትምህርት ለማግኘት እንደሚቸገሩ የአእምሮ ሕክምና ባለሙያና አማካሪ የሆኑት ዶክተር መዓዛ መንከር ይናገራሉ።
ልዩ ድጋፍ የሚፈልጉ ልጆች ልክ በችሮታ በሆኑ ግለሰቦች ፍላጎት ላይ ተመስርቶ ነው እድል ሊያገኙ የሚችሉት እንጂ አስገዳጅ የሆነ ነገር ኖሮ እንደ ማንኛውም ተማሪ ትምህርት ለሁሉም የሚለውን አይነት ሲተገበር አናይም።
ልዩ ፍላጎት ያላቸው ልጆች የሚታይ አካላዊ ጉዳት ወይም የማይታይ የባህሪ ስሜትና አእምሮ እድገት ችግር ያለባቸው ሊሆኑ ይችላሉ። እነዚህ ህጻናት ታዲያ ትምህርታቸውን ለመከታተል የሰለጠነ ባለሙያ ለነሱ ተብሎ የተዘጋጀ የማስተማሪያ ቁሳቁስና የተለያየ የመማር ማስተማር ሂደት ይፈልጋሉ። ይህን ለማሟላት በመንግስት ደረጃ ያካታች ትምህርት ፖሊሲ ተቀርጾ ከፍተኛ የትምህርት ተቋማትም የልዩ ፍላጎት መምህርነት በተለያየ ደረጃ ቢሰጡም ለምን መሬት ወርዶ ተግባር ላይ እንደማይውል ግን ዶክተር መዓዛ ያስረዳሉ።
ኮተቤም፣ አዲስ አበባ ዩኒቨርሲቲም፣ የተለያዩ ደግሞ የክልል ከተሞች ያሉ ዩኒቨርሲቲዎች የልዩ ፍላጎት ትምህርት በዲፕሎማ፣ በዲግሪ፣ በማስተርስ ዲግሪ እና በፒኤችዲ ደረጃ ትምህርቱ ይሰጣል። ጥሩ የሚባል የሰው ኃይልም አለ በዚህ ዘርፍ የተመረቀ። ግን ያለው ችግር ምንድን ነው? ወደ መሬት ወርደው የልዩ ፍላጎት ያላቸው ህጻናትን በተግባር በተደገፈ ስልጠናውን አይወስዱም። ልዩ ፍላጎት ያላቸው ህጻናት ሲባል ኢቨን በትምህርት ደረጃ ያላቸው አመለካከት ከዩኒቨርሲቲ ሲመጡ ምንድን ነው አንድ አድርጎ የመመልከት። ለምሳሌ አንድ ልጅ ኦቲዝም ያለበት አይምሮ እድገት ውስንነት ካለበት፣ ኦቲዝም ያለበት የባህሪ እክል ካለበት ወይም የስሜት መረበሽ ካለበት መለየት እንኳን አይችሉም። በትምህርት ቤቶች በኩል ስንመጣ ያሁን እንግዲህ የግል ትምህርት ቤት ውስጥ ነው የምሰራውን ማስተዳድረው። ትምህርት ቤቶች የማይቀበሉት አንዱ ምንድን ነው? ያው የልዩ ፍላጎት ትምህርት አካታችነት ቀናነትን ይጠይቃል። ሁለተኛው ደግሞ እንደ ጥያቄ የሚያነሱት ምንድን ነው? የሰለጠነ ሰው ኃይል የለንም። ስለዚህ እነዚህ ልጆች እንደሚቀበል ምንድን ነው የምናደርጋቸው ከማዋል ውጭ የሚል ነገር አለ።
የወይዘሮ አልማዝም የዘወትር ጭንቀት ተገቢውን የትምህርት ድጋፍ ማግኘት ያልቻለው ልጃቸው ነገ ምን ይሆናል የሚለው ሀሳብ ነው።
ይህንን እንግዲህ ተምሮ እዚህ ደርስልኛል ወይም ከልጆቹ እኩል ይሄዳል እምለው ነገር የለኝም እና በጣም ያሳስባል። የቤተሰቡ ጭንቀት ትልቁ እንዴት ነው የምናደርገው? እስከ መቼ ነው እንደዚሁ የሚሆነው? በሚቀጥለውም ላይቀበሉም አሁንም እያሉኝ ነው። እቺ ኮቪድ ስለሆነች እንደው ተንከራተቻ ልልሽም ብዬ ነው እንጂ ሌላ አማራጭ ይልብን ጊዜ እየገደልንበት ነው ብለውኛል። ትምህርት ቤቱ ማለት ነው በቅርብ ቀርተው ትልቁ ችግሬ እኔ ራሴ ምን ማድረግ እንዳለብኝ አላወኩለትም። እውነት ሰው ሆኖ ራሱ ተገበያይቶ ነገን አሁን እንደዚህ ሆኛ አልቀርም አልፋለሁኝ እና እኔ በምናሱ ሰዓት እንዴት ነው ማድረገው? ምን እያደረግኩለት ያለው እና ሰው የሚሆነው እንዴት ባደርግ ነው? ሁሉስ ደግሞ በእኔ ጥገኛ ሆኖ ነው የልጅ እንትን የሚመስካለሁት ነው ምን ላደርግለት?
ይህን ችግር በጥቂቱም ቢሆን ለመቅረፍ የክሊኒካል ሳይኮሎጂ ምሩቅ የሆኑት ዶክተር መዓዛ የዛሬ 14 ዓመት አዲስ አበባ ጀሞ አካባቢ በከፈቱት ሻምፒዮንስ አካዳሚ ትምህርት ቤት ወደ 60 የሚሆኑ ልዩ ፍላጎት ያላቸውን ህጻናት ተቀብለው ያስተምራሉ። ከትምህርት ቤት ውጭም ወደ 1000 የሚጠጉ ህጻናት ወላጆችና መምህራንን በማሰልጠንና ተከታታይ ድጋፍ በማድረግ ስኬታማ ልጆችን እያፈሩ ለማህበረሰቡም ድጋፍ እያደረጉ ነው።
ሐኪሞች፣ ሎየሮች፣ ትልልቅ ፋርማሲስቶች ብዙ ጊዜያቸውን እድሜያቸውን ትምህርት ላይ አውለው ግን እንዲህ አይነት ልጅ ይገጥማቸው እቤት የሚኖሩ ወላጆች ይገጥመኛል እና እነዚህ ሰዎች አሁን የሀገር ቤተሰብ ብዙ ኢንቨስት ተደርጎባቸው ነው ይህንን ትምህርት የተማሩት እና ቤተሰብ ሀገራቸውን በብዙ መርዳት እየቻሉ እንደዚህ አይነት ልጅ ስላላቸው ብቻ ተገድበው ይቀመጣሉ። ስለዚህ መንግስት ያስብ ድጋፍ የሚፈልጉ ህጻናት መደገፍ ማለት ልጆቹን ብቻ አይደለም አገልግሎት የምንሰጠው፣ ከጀርባ ያሉ ወላጅ፣ እህት፣ ወንድም፣ ቤተሰብ በሙሉ እረፍት የሚያገኘው።
ከዶክተር መዓዛ በተጨማሪ ሴንተር ፎር ፋሚሊ ሰርቪስ የተሰኘ ድርጅትም ማህበረሰቡን ልዩ ፍላጎት ስላላቸው ልጆች ግንዛቤ የማስጨበጥ፣ ችግር ውስጥ ያሉ ቤተሰቦችን የማገዝ እና ትምህርት ቤቶች አካታች እንዲሆኑ የማድረግ አዲስ እንቅስቃሴ መጀመሩን የድርጅቱ መስራችና ስራ አስኪያጅ አቶ ተፈራ ኃይሉ ነግረውናል።
በመማር ማስተማር ያሉ መምህራን አሉ። በመማር ማስተማሩ ላይ ልጆቹን የሚያግዙ ባለሙያዎች ለህክምና አሉ። ወላጆቹ አሉ። ማህበረሰቡ አለ። ከእንደገና ደግሞ እነዚህን ደግሞ ቤተሰቦች ሊያግዙና ሊረዱ የሚችሉ በተለያየ ፕሮፌሽናል ወይም ሙያ ውስጥ ያሉ አሉ እና እነዚህን አንድ ላይ በማምጣት በጥምረት ለልጆቻችን የተሻለ ነገር መደረግ አለባቸው በሚል ነው አስፈላጊነቱን አስቀምጠን እየሰራን ያለ ነው።
ልዩ ፍላጎት ያላቸው ህጻናት ተገቢውን ትምህርት እንዲያገኙ እንደ ተጎጂ ሳይሆን አስተዋጽኦ አድራጊ ዜጋ መታየት መጀመር አለባቸው የሚሉት ባለሙያዎች በወላጆችና ማህበረሰቡ ዙሪያ ያለው ግንዛቤ እንዲያድግና መንግስትም ለሌላው የማህበረሰብ አካላት የሚሰጠውን ትኩረት ሰጥቶ አካታች ትምህርት ቤቶች እንዲበራከቱ እንዲያደርግ መክረዋል። ለአሜሪካ ድምጽ ራዲዮ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። መልካም ምሽት ይሁንላችሁ። ደህና ደሩ።
ያመላ